ያየመልኩ ስራ ፈልጋ እንሰደዳለን። የፖለቲካ ሁኔታው ሳይምር ሲቀር እንሰደዳለን። በተለያየ መልኩ በደልና ግፍ ሲበዛብን እንሰደዳለን። ስለዚህ ስደት የተለያየ መልክ አለው። ስደትን ከግቡ የሚያደርስ ደግሞ በጣም ጥቂት ነው። ለረጅም ጊዜ በባህር የተሰደዱ ወገኖቻችን ባለፈው ጊዜ በዘገባ ያቀረብናቸው ብዙ ወጣቶች ህይወታቸው አልፏል። በስደት ላይ ብዙዎቹ እናቶቻቸው ልጆቻቸውን አጥተዋል። የመሞታቸውን ሁኔታ እንኳን ሳይሰሙ እስከዛሬ በተስፋ ነገ ልጃቸው ሰርቶ ወይም ልጅቷ ሰርታ እሳቸውን እረዳት እንደምትሆን አድርገው የሚጠብቁ ብዙ እናቶች አሉ። እኛ ዛሬ ይሁንም አይሁንም ይብዛም ይነስም ጥሩ ነገር እናገኝም አናገኝም በህይወት ራሱ መኖራችን እንኳን ትልቅ ደስታ የሚሰጥ ነው። ተመስገን እንላለን። እስቲ ስብሐቱ ገብረ እግዚአብሔር ተመስገን በሚለው ዙሪያ ወደ መጨረሻ ያቀረቡትን አብራችሁን አዳምጡ። ወደ መጨረሻ ላይ ነው እንግዲህ እሳቸው ተመስገን የሚሉት፣ ምክንያቱም ሶስቱንም ስርዓት ነው እሳቸው ያሳለፉትና ትንሽ አስቂኝም ነው ትምህርት ሰጪም ነውና እስቲ አብረን እናዳምጠው።
ተመልካቾች፣ ዛሬ በመረጣችሁት መሰረት ጋሽ ስብሐትን አግኝተን ካለምንም ማንገራገር በአንድ ጊዜ ጥያቄ እንግዳችን ሊሆን ፍቃደኛ ሆኗል። በጥያቄዎቻችሁ መሃል ይገኛሉ ጋሽ ስብሐት ላላችሁ ይኸው ተገኝቷል። ቤቱ ድረስ ተገኝተን አናግረነዋል። ጥያቄዎቻችሁን ከዚህ በኋላ እናስተናግዳለን። መልካም ቆይታ። ጋሽ ስብሐት እንዴት ዋልክ?
እግዚአብሔር ይመስገን።
እስከ ዛሬ ከቀረቡልህ ጥያቄዎች ብዙ ጊዜ ጥያቄዎች ቀርበውልህ ያውቃሉ። የጠላኸው ጥያቄ ምን አይነት ጥያቄ ነው?
ስለምን ጉዳይ የቀረቡልኝ?
ስለማንኛውም። አንድ ጊዜ ጠይቆህ አንድ ጋዜጠኛ ወይ አንድ ቦታ ላይ ተጠይቀህ አሁን ይሄ መጠየቅ ነበረበት ብለህ ቀር ያለህ ነገር?
ይሄ አስቸጋሪ ጥያቄ ነው።
ቀር ያለህ ነገር የለም ማለት ነው?
አለ፣ ብዙ ብሽቅ አለ በጣም። ግን ቆይ እስቲ ለምሳሌ አንዱ ታክሲ ውስጥ አጠገቤ ቁጭ ብሎ ለአድዋ ምን ሰሩላት አለኝ። ግን በጣም ነው ያበሸቀኝ። እኔ አድዋ ስራልኝ አላለችኝ። እኔም ለአድዋ ውለታ የለብኝ። እኔ የሌላ ሰፈር ልጅ ነኝ። ይሄ ያው ብሽቅ ጥያቄ። ሌላ ብዙ አለ፣ ይበቃ ለምሳሌ።
አንድ ጀመርኩኝ እኔ መጠየቅ ከመጡልኝ ጥያቄዎች ውስጥ አሁን በምን አይነት ሁኔታ ላይ ነው ያለኸው? ምን ታደርጋለህ? ምን ሰራ? በስንት ጊዜ ምን ያህል ሰዓት ረፍታለህ? ምን ያህል ጊዜ ትጽፋለህ?
ይሄንን ጽፌ ብልክልህ ይሻላል መሰለኝ። ምክንያቱስ እኔ ያላውቀውማ ጧት እነሳለሁ፣ ያሰኘኝን እሰራለሁ። ማስታወስ ስለተበላሸ ማስታወስ ችሎታዬ ስፈልግ እጽፋለሁ፣ ስፈልግ ጫት እቅማለሁ፣ ስፈልግ እጠጣለሁ፣ እንደፈለገኝ። ምክንያቱስ ጡረታ ወጥቼ መብቴ ተከብሮ በቃ አለቀ። እሺ
እሺ። አሁን አሜሪካ የምትኖር ሀና በረከት የተባለች ጎብኛችን አንዲት ጥያቄ ጠየቀች። ካንተ ጋር ኃይለኛ ፍቅር ይዞኛል፣ ላገባህ በወድ ስንተኛ ሚስትህ ታረገኛለህ አለች።
ይኸውልሽ እመቤቴ፣ በጣም ደስ ይለኝ ነበር፣ ግን እንደ አምስት ጣት አምስት ሚስት ብቻ ነው የተፈቀደልኝ። አምስተኛዋ ላይ ስለሆንኩ በሚቀጥለው ስንወለድ እንገናኝ በልልኝ።
አና ተመልሶልሻል። ሁለተኛው ጥያቄ ወደ ቤተሰብ ሁኔታ ስንመጣ ልጅ አስተዳደግ ላይ እንዴት ነው? ስንት ሰዓት ላይ ታጥባለህ? ስንት ሰዓት ላይ ታቅፋለህ? ወይስ እንዴት ነው የልጅ አይነት የልጅ አስተዳደግ?
የኔ የልጅ አስተዳደግ የሀበሻ ነው። እናቱ ናት የምታጥበው፣ የፈልገው የምታደርገው። ውጭ መውጣት ሲችል እኔ ከዛ በፊትም እኮ ስም አለሁ ልጆችን፣ ግን እኔ ማድረግ መውጣት ወደ ውጭ መውጣት ሲያምራቸው ይዣቸው መውጣት መንሸራሸር እስኪያድጉ መሸከም እስኪ አቅተኝና ራሳቸው አብረን እስክንሄድ ከዛ በኋላ መርካቶ ድረስ እስክንሄድ እና ከዛም ወዘተ ድረስ ሁሉ እንሄዳለን።
ስኬታማ ነኝ ብለህ ታስባለህ ወይ? እስካሁን በሰራው ስራ ሁሉ
በፍጹም ስኬ ወይም የቃላት ጉዳይ ነው። እኔ ማምነው የመጨረሻ እድለኛ ነኝ ብዬ ነው ማምነው። ምናልባት በሌላ ሰው ቋንቋ ስኬታኛ ስኬታማ ይሆናል።
እስካሁን ካሳለፍካቸው ወቅቶች ጊዜያቶች የትኛው ተመቸህ? የኃይለ ሥላሴ፣ የደርግ ወይስ የኢህአዴግ? የመሰለህን ነገር መናገር ይችላል።
እሺ፣ ለግሌ ሁሉ እኩል ተመችተውኛል። ስለማውቅበት ለፍቅር እንደሆነ ወጣት ስለነበርኩ አዳሪ ትምህርት ቤት ሆኜም ጃኖ እየመጡ በወር አንድ ጊዜ ፍራፍሬ ይዘውልን ስለሚመጡ እና ሲሄዱ ስለምናያቸው እና በኋላም እንደ ጃንሆይ ድንቅ ሰው አይቼ አላውቅም፣ ማለት ቀርቦኝም አያውቅም። ከሩቅ ይህን ያህል ሰው በቃ ሲጃጅ ያኔ ነው እድሜ አተላ የምትለው እንጂ እኔ ጃንሆይ ፍቅር ያለ ለጃንሆይ የኔ ፍቅር ነው ደግሞ ጃ እንዲሆኑ ያደረሳቸው። እኔ አላመንከኝም፣ ግን የሚያምኑ ብፁዓን ናቸው።
ሌላ የመጣልህ ጥያቄ ምንድን ነው? በዓሉ ግርማ በህይወት ቢኖር ኑሮ አሁን ምን አይነት ሰው የሚሆን ይመስልሃል? ከነበረው ሁኔታ አንጻር
ታይቶ የማያውቅ የመጨረሻ ደራሲ ይሆን ነበር። ምክንያቱስ ኦሮማይን እስኪ ጽፍ ድረስ ዝም ብሎ እየጫርክ ነው። በቃ ተሰጦ ስላለህ ነው እንጂ እየጫርክ ነው። ገና አልጻፍኩም ስለ ኦሮማይን ጻፈ። አላሳየኝም። ሌሎቹን እስካሁን ያሳየኝ ነበር፣ አላሳየኝም። ሳነበው 60 ገጽ አስታውሳለሁ። ለጓድ ሊቀመንበር የተጻፈ ሪፖርት ነው። እሱ ኤክስ ቢያደርግ ኖሮ እስካሁን እንደ ኦሮማይ ድንቅ ልቦለድ አላነበብኩም እስካሁን። እና እስካሁን ቢኖር ኖሮ ሁሉም ይረሳል። አዎ፣ እኔ ጋር ከመምጣት በፊት በዓሉ ጋር ሄደህ በዓሉ ጠቁሞን ነው ትል ነበር። እስካሁን ግን በል ሞተ
ነገር ሰምተህ
እንኳን ያዙ
እኮ።
ደግሞ የታክሲ ስንት ነው? 2 ብር ይሁን 5 ብር ለእኔ ልዩነት የለውም። ቢያንስ 20 ብር ይዤ ነው የምወጣው ከቤቴ። ሀብታም ነኛ
እኮ። እሺ ጋሼ፣ እስቲ በራስህ አሁን እንግዶች አዲስ እንግዶች ናቸው። ኢትዮጵያ ቴሌቪዥን ሲሆን ኢትዮጵያ ቴሌቪዥን እንግዶች ናቸው የሚያዩ፣ የኢትዮጵያ ቴሌቪዥን የሚመለከቱ እነዚህ አዲስ እንግዶች ናቸው። በተለያየ ዓለም ክፍል የሚኖሩ የዩቲዩብ ጎብኚዎች ናቸው። እስቲ አንድ ነገር ጋብዛቸው። የመሰለህን መናገር ትችላለህ። በጣም ነጻ ነህ። ስለፈለከው ነገር አንስተህ አሁን ልጽፈው ወይ ያዘጋጀው ወይ ጻፍከው ሊሆን ይችላል።
በጣም ደስ ይለኛል። መንቀሳቀስ ይፈቀዳል?
አደም ተደርጎ
ሁሉ በተቻለኝ መጠን መስፈካት ስብከት አለችኝ። የምሬን።
እሺ።
ጧት ስትነቃ ተመስገን በል። ርዕሷ በረከቶችህን ቁጥር ነው። ተመስገን በል። ሞተህ ልታድር ትችል ነበር። ደግሞ ከዛ ከአልጋህ ወርደህ ስትቆም ተመስገን በል። በሆነ ምክንያት የአልጋ ቁራኛ ሆነህ ልትቀር ነበረ ትችል ነበር። ስትንጠራራር ደስ አይልም? እንዲህ ስትል መንጠራራትን የሰጠህን ተመስገን በል እያልክ ደግሞ ከዛ በፊት እንጂ ሽንት ወጥሮሃል እኮ ስትሸና የጠጣዋ ሽንት ሆኖ መውጣቱ ሁሉ የማናውቀው ተአምር ውስጣችን ማሰራቱ ተመስገን በልካተ ደሞ ወጣ ሄድ መንገዱ ሁሉ ጤና ነው ታክሲው ሰው ምንም ለማኝ መነክሱም ዝንቀል አ ተመስገን በምክንያቱ ሰው ጀነራል ሰጥ አርጋቸው እንዳይ አሪፍ ስም ነበረች ሰጥ አርጋቸው የሚባሉ ጀነራል ጨለማን ተገን አድርገው ታንክ በታንክ ገብተው አገሩ ጸጥ ብሎ ቢቆይስ ምን ታረግ ነበር? ጠላት አለኝ ይሆን እንዴ? ተመልሼ ልግባ? ተመልሶ ባይሉኛል ምናምን ትል ነበር። አገር ሰላም በመሆኑ ተመስገን በል እያልኩት ሄዳ ሰጥተደም ቆማጣ ስታይ ራስቼ ከማት ነው ይሄ ነው ሁሉ ግዜ በቀን ተመስገን በላሁን
አሁንም
አድማጮቻችን እንግዲህ የአቶ ስብሃቱ ገብረ እግዚአብሔርን ኢንተርቪው ትንሽ ከመጀመሪያውና ወደ መሃል ገባ አድርገን ያሰማነው ተመስገን በል በሚለው ማለት ነውና ተመስገንን ጨምረንበት ደግሞ ለናደርግ የሚገባውንና የኛም ልጆች ወይም ደግሞ የቀሩ እህቶቻችን ወንድሞቻችን ከሀገራችን ተሰደው ለመከራ እንዳይበቁ ሁላችንም የምንችለውን ያህል አስተዋጽኦ ማድረግ ይገባል እንላለን። አሁን በመቀጠል ወደ ዜና ዘገባችን እንሄዳለን። ፍኖት ዲሞክራሲ የኢትዮጵያ አንድነት ድምጽ ዘወትር ረቡዕ እሁድ ከምሽቱ 2 ሰዓት እስከ 3 ሰዓት በ25 ሜትር ባንድ ላይ የጥር 5 ቀን 2004 ዓ.ም ምረት ያቀረበውን ዜና ዘገባ ይዘንላችሁ ቀርበናል። በቅድሚያ ርዕሶቹ የአውሊያ ኮሌጅ ተማሪዎችና ወላጆቻቸው ወያኔን አወገዙ፣ ተቃውሞ አሰሙ። የነቀምቱ ዩኒቨርሲቲ በጥይት ሲታመስ መዋሉ ተሰማ። አንድ ተማሪ በጥይት ተገደለ። ዜጎች ከቀያቸው እየተፈናቀሉ መሬት ለባዕዳን ሀገሮች ዜጎች እየተሰጠ መሆኑ ታወቀ። ዜናዎች በዝርዝር የወያኔ አምባገነን ቡድን በህዝብና በሀገር ላይ ያደረሰ ያለውን ግፍና መከራ እየተቃወሙ ወደ አደባባይ መውጣት የጀመሩ ዜጎች እየተበራከቱ መሆኑን ከተለያዩ አካባቢዎች የደረሱን ጥቆማዎች ገለጹ። ከቅርብ ጊዜ ወዲህ በመላ ሀገሪቱ የሚገኙ ዩኒቨርሲቲዎችና የቴክኒክ ተቋማት ውስጥ ባሉ ተማሪዎች ውስጥ የሚነሱ የህዝብ ጥያቄዎች መልስ በማጣታቸው የተቃውሞ ሰልፍ እየተደረገባቸው እንደሆነና ህዝቡንም እያሳተፉ እንደሚገኙ ከደረሰን ጥቆማ ታወቀ። ከተመሰረተ ከ40 አመት በላይ እንዳስቆጠረ የሚነገርለት የእስልምና ተማሪዎች መማሪያ የሆነው የአዋሊያ ትምህርት ቤት ሰሞኑን በተከታታይ ቀናት በተማሪዎችና ወላጆቻቸው ተቃውሞ ሲናጥ መሰንበቱ ታውቋል። ያሸባሪ መፈልፈያ ነው በማለት በወያኔ ቡድን የአውሊያ ኮሌጅ ላልተወሰነ ጊዜ እንዲዘጋ በማድረጉ በትምህርት ግቢ ውስጥ ያሉ ተማሪዎች መብታችን ተገፍፏል በሚል ከፍተኛ ተቃውሞ ያቀረበው ከመሆኑም በተጨማሪ ጥያቄው የሁሉም የእስልምና እምነት ተከታዮች በመሆን እኛም የተቃውሞ ሰልፍ አባሪ ነን በማለት ወላጆች ሁሉ እንደተሳተፉበት ከአይን እማኞች የተገኘው ጥቆማ አስረድቷል። ከታህሳስ 26 ቀን 2004 ዓ.ም ምረት ጀምሮ የአውሊያ ኮሌጅ ኢማም ከትምህርት ቤቱ እንዲሰናበቱ የውያኔው አቀንቃኝ የሆነው ሀጂ ከማል የተሰኘው ግለሰብ ከወሰነው በኋላ በተከሰተው ብጥብጥ ትምህርት የተቋረጠ ከመሆኑም በላይ ተማሪዎቹ ኢማሙ ይመለሱልን በማለት ተቃውሞ እንዳሰሙና ወላጆቻቸው የልጆቻቸውን ጥያቄ ደግፈው የተቃውሞ ሰልፍ ተሳታፊ እንደነበሩ ከደረሰን ጥቆማ ለመረዳት ተችሏል። ማክሰኞ ጥር 1 ቀን 2004 ዓመተ ምህረት በአዲስ አበባ በሚገኘው የአውሊያ የመጀመሪያ የመለስተኛ የሁለተኛ ኮሌጅ ትምህርት ቤት ተማሪዎች ሁሉም በእያሉበት በትምህርት ቤታቸው ቅጥር ግቢ በመሆን ተቃውሞ ሲያሰሙ የዋሉ ሲሆን በተለይ አስኮ በሚገኘው የአውሊያ ኮሌጅ ውስጥ ተማሪዎቹ በግቢ ውስጥ እየተዘዋወሩ መፈክር ሲያሰሙ ከመዋላቸው በተጨማሪ ሌሊቱንም ተቃውሞ ሲያሰሙ በዚያው ኮሌጅ ቅጥር ግቢ ውስጥ እንዳመሹ ከደረሰን ጥቆማ ለማወቅ ተችሏል። የአሸባሪዎች መገኛው ይኸው አውሊያ ትምህርት ቤትና ኮሌጅ ነው በማለት የወያኔ አንድ ባለስልጣን በመናገሩ የተበሳጩት የኮሌጅ ተማሪዎች የእስልምናን ሃይማኖት አጥብቀው መማርና ማወቅ አሸባሪ ከተሰኘ ሁላችንም ተማሪዎች አሸባሪዎች ነን በማለት ከፍተኛ ተቃውሞ ያሰሙ ሲሆን ተማሪዎቹን በእስልምና እምነታቸው ጸንተው እንዲቀጥሉ ሲያስተምሩና ሲሰብኩ ነበር የተባሉት ኢማምም ከኮሌጅ እንዲሰናበቱ መደረጉንም ጨምሮ የደረሰን ጥቆማ አብራርቷል። ማክሰኞለት ከረፋዳው 5 ሰዓት ጀምረው ቀኑን ሙሉ አላህ ኩበር ጥያቄዎቻቸውን ይመለሱ ያለ ምክንያት የተባረሩት ኢማም ሼህ ዑመር ይመለሱ ወያኔ የሃይማኖት ነጻነታችንን እየገፈፈ በመሆኑ ያለም ህብረተሰብ ይወቀልን የሚሉና ሌሎች መፈክሮችን ሲያስተጋቡ ያሉ እንደነበር ወያኔው አንድ ሻምበል ጦር የፌደራል ፖሊስ ትምህርት ቤቶችን ከቦ ሲያስፈራራ እንደነበርም በቦታው ተገኝተው ከተከታተሉት ዘጋቢዎቻችን ለመረዳት ተችሏል። በተለይ ሰዓቱ እየመሸ 12 ሰዓት ሲሆን ወላጆቻቸው ከያሉበት እየተጠራሩ ወደ ኮሌጁ ግቢ በመግባት የልጆቻቸውን ጥያቄ በመደገፍ የተቃውሞ ሰልፉ አባሪና ደጋፊ በመሆን ከፍተኛ ጩኸት ሲያሰሙ እንደነበር የጠቀሰው ዘጋቢያችን በተለይ ወላጆቹ ከተቀላቀሉ በኋላ የመፍክሩ ይዘት ተቀይሮ ኑሮ መረረን አድሎ የተንሰፈራፋ መጥቷል የሊዝ አዋጅ የባለስልጣናት ጥቅም ማስጠቅ ቀሚያ እንጂ ለህዝብ ቆማ አይደለም የሃይማኖት ነጻነታችን ይከበር የግብር እዳው በዛብን የሚሉና ሌሎችን መሰረታዊ የሆኑ የህዝብ ብሶቶችን ሲያስተጋቡ እንዳመሹ ከዘጋቢዎቻችን ጥቆማ ለመረዳት ተችሏል። ማንነቱ ለጊዜው ያልታወቀው አንድ መለስተኛ የወያኔ ደህንነት ባለስልጣን የአውሊያ ትምህርት ቤቶች ባሉበት ቦታ የተዘዋወረ ሲቪል የለበሱ የፖሊስ ክትትሎችንና ደህንነቶችን ሲያሰማራ ሲቆጣጠር ብሎም መመሪያ ሲሰጥ የተስተዋለ ሲሆን በሰጠው መመሪያ መሰረት አንዳንድ የስለላ ወጣቶች የትምህርት ቤቱ ተማሪዎች አስመስሎ ለማስገባት ቢሞክርም በትምህርት ቤቱ ጥበቃ ሰራተኞች እየተገፈታተሩ ሲባረሩ እንደነበር ዘጋቢያችን አስተውለዋል። በዚህ ድርጊት የተበሳጩትና የተናደዱት የደህንነት ሰራተኞቹ በጥበቃ ስራ ላይ የነበሩትን በመልክት ሲያስፈራሩና ሲሳደቡ የነበሩ ሲሆን በተለይ ኮሌጅ ውስጥ ለመግባት የሞከሩ ደህንነታቸውን የተመለከቱ ተማሪዎች ሌባ ሌባ አይገባም ሌባ ያሉ ደህንነትን ሰላይ መሆናቸውን አውቀው ሲሰድቧቸው እንደነበርም ዘጋቢያችን ገልጿል። ከቅርብ ጊዜ ወዲህ ወያኔ የስልጣን እድሜውን ለማራዘም የተለያዩ ስንከላ ህጎችን እያወጣ ህዝባን ገቱን ደፍቶ ሰጠለጥ ብሎ እንዲገዛ ለማድረግ እየሰራ ሲሆን በተለይ አሸባሪ ብሎ ባወጣው ህግ ወጣት የሙስሊም እምነት ተከታዮችን ለማስፈራራት ቢሞክርም አልሆን ሲለው አዲስ የእስልምና ትምህርት ካሪኩለም እቀይራለሁ በማለት ዝግጅት መጀመሩ ታውቋል። የአውሊያ አንደኛና ሁለተኛ ትምህርት ቤቶችና ኮሌጅ በአለም አቀፍ የእስልምና ድርጅት ድጋፍ የሚንቀሳቀሱ ቢሆንም ዘንድሮ የእድሳት ምስክር ወረቀት ከፍትህ ሚኒስቴር ባለመገኘቱ እንቅስቃሴውን እንዲያቆም ተብሎ ፍቃዱን የተነጠቀ በመሆኑ ድጋፍ ማድረጉን ያቆመ ቢሆንም ትምህርት ቤቶች ባለመዘጋታቸው ወያኔ ያሰበው ስላልተሳካለት ብቻ አዲስ የስርዓት ትምህርት ቀርጻለሁ በሚል ሰበብ ትምህርት ቤቶችን ለመዝጋት እየተራወጠ ነው ሲሉም ወላጆች በቁጭት ሲናገሩ ተደምጧል። በጥቅምት ወር የዚሁ ኮሌጅ መምህራን የነበሩት ባለም አቀፍ የእስልምና ድርጅት ደሞዝ የሚከፈላቸው 24 የውጭ ሀገር ዜጎች ከማስተማር ስራቸው ላይ እንዲባረሩ የተደረጉ ሲሆን የነሱን መባረር ተከትሎ የአረብኛ ቋንቋ ተማሪዎች እንዳይማሩ ተከልክለው እንደነበርም አጋልጠዋል። እስልምና ማለት መግባቢያ ቋንቋ አረብኛ መሆኑ እየታወቀ የአረብኛ ቋንቋ ልጆቻችን እንዳይማሩ መከልከላቸው እጅግ የሚያሳዝንና የሚያሳፍር ብቻ ሳይሆን ዓለም አቀፍ የሆነውን ቋንቋ እንዳያውቁ ለማድረግ የተሸረበ ሴራ ነው ያሉት ወላጆች ይህ ጉዳይ ካልተስተካከለ እስከ ህይወት መስዋዕትነት እንከፍላለን እንጂ እጃችንን አጣምረን አንመለከትም ሲሉም እንደተደመጡ ዘጋቢያችን ገልጿል። በሺዎቹ የሚቆጠሩት የአውሊያ ኮሌጅ ተማሪዎች ያቀረብነው ጥያቄ ካልተመለሰ ተቃውሞ ማሰማታችን አይቋረጥም በማለት እስከ ምሽቱ 3 ሰዓት ድረስ በግቢ ውስጥ መፈክር ያሰሙ የነበረ ሲሆን 5 የእስልምና አባቶች ተመርጠው ከተማሪዎች ተወካዮች ጋር በመነጋገር ለዛሬው እቤታችሁ ገብታችሁ እንድታድሩና በማክስቱ ሮብ ጥር 2 ቀን 2004 ዓ.ም ለጥያቄያችሁ መልስ ይሰጣችኋል በሚል ቃል ገብተው በልመና አስቆመው በሰላም ወደ የቤታቸው እንዲሄዱ የተደረገ ቢሆንም በማክስቱ ተማሪዎቹ ወደ ኮሌጅ ለመግባት ቢመጡ ግቢው በፌደራል ፖሊስ ተከቦ እንዳይገቡ መከልከላቸውን ዘጋባችን በቦታው ተገኝቶ ለማረጋገጥ ችሏል። ያሸባሪ መፈልፈያ ሆኗል ተብሎ በወያኔ መሪዎች የጥቃት ሰለባ የሆነ ያለው የአውሊያ ኮሌጅና ትምህርት ቤቶች በቅርቡ አዲስ በሚዋቀር ኮሚቴ ስር እንዲገቡ የሚያስ መመሪያ ኮያኔ መሪ መለስ ዜናዊ ቢሮ የወጣ መሆኑን የጠቆሙት የተማሪዎች ወላጆች የዚህም የራሳቸውን ሰዎች አስቀምጠው የፖለቲካ ትምህርት በሚል ሲቆጣጠሩት አስበው እንደሆነ እየተነጋገሩ ይገኛሉ። ይህ በእንዲህ እንዳለ ኦሮሚያ ክልል የምስራቅ ወለጋ ዞን ዋና ከተማ በሆነችው ነቀምት ከተማ በተቃውሞና በተኩስ ስትናወጥ መሰንበቷ ታወቀ። የነቀምት ዩኒቨርሲቲ ውስጥ በተከሰተ ግጭት አንድ ተማሪ በፌደራል ፖሊስ በተተኮሰ ጥይት ሲገደል ቁጥራቸው የበዙ ደግሞ መቁሰላቸው ታውቋል። በሌሎች ዩኒቨርሲቲዎች እንደተከሰተው ሁሉ በነቀምት ዩኒቨርሲቲ ውስጥ በተከሰተው የተማሪዎች ተቃውሞ ምክንያት ከፖሊስ ጋር ግጭት ተፈጥሮ አንድ ተማሪ ወዲያው በጥይት ሲገደል ሌሎቹ ቀስሎ በሆስፒታል ውስጥ መኖራቸውም ታውቋል። በሀገሪቱ ውስጥ ላሉ የዩኒቨርሲቲ ተማሪዎች እየተመደበ ያለው በጀት እጅግ አናሳ ከመሆኑም በላይ የተመደበው በጀት በአግባቡ ለታቀደለት አላማ አይውልም ያሉት የነቀምት ዩኒቨርሲቲ ተማሪዎች የደረሰ ጎርፍ የመሰለ ከውሃ የቀጠነ ሽሮ በጊዜው የተሰጠን በመሆኑ ሊስተካከል ይገባል በሚል ጥያቄ ቢያቀርቡ የትምህርት ቤቱ አመራሮች አግባብ ያለው መልስ ከመስጠት ይልቅ ተማሪውን እየተሳደቡና ያመናጨቁ በመሆኑ ተቃውሞን ለማሰማት እየተገደዱም ከተማሪዎቹ የወጣው ጥቆማ አስረድቷል። በተለይ ዶክተር ኤቫ ሚጄና የተባለው የነቀምት ዩኒቨርሲቲ አካዳሚክ ፕሬዝዳንት የ3ኛ ዓመት ተማሪ የሆነው ተስፋዬ ደገፉን በቦክስና በዱላ ክፉኛ በመደብደብ በሞትና በህይወት መሐከል የሚገኝ ሲሆን በዚህ ቁጣቸውን ያሰሙት ተማሪዎች ከፖሊስ ጋር ግጭት ፈጥረው አራት ፖሊሶች ሲፈነከቱ ከ50 በላይ ተማሪዎች በጥይትና በዱላ ተደብድበው ሆስፒታል እንደገቡም ከስፍራው የደረሰን ዘገባ ገልጿል። ይህ የውያኔ ካድሬ የሆነው ዶክተር ኤቫ ሚጄና የተባለው ግለሰብ ተማሪዎቹ ለጠየቁት ጥያቄ አግባብ ያለው መልስ ከመስጠት ይልቅ እጅግ አጸያፊ ስድብ እየተሳደበ ከማስቀየሙም በላይ ባገኘው ነገር ተማሪዎችን ሲደባደብ የኖረ ሲሆን ሰሞኑንም ተስፋዬ ደገፉ የተባለውን የ3ኛ ዓመት ተማሪ በቦክስና በዱላ በመደብደብ ክፉኛ ተጎድቶ በአዲስ አበባ ጳውሎስ ሆስፒታል ሪከቨሪ ክፍል ውስጥ እንደሚገኝ ከስፍራው የደረሰን ዘገባ ገልጿል። ታህሳስ 28 2004 ዓመተ ምህረት የገና በዓል ዕለት በተመደበላቸው በጀት መሰረት ስጋ ሊቀርብላቸው ሲገባ የደፈረሰ ጎርፍ የመሰለ ንጽህናውን ያልጠበቀ ሽሮ በመቅረቡ ቁጣቸውን ያሰሙት የዩኒቨርሲቲ ተማሪዎች በመግቢያው አዳራሹ ዙሪያ በመሰባሰብ ተቃውሞ በማሰማት ላይ እንዳሉ የዩኒቨርሲቲ ፕሬዝዳንት ፕሮፌሰር ፍቃዱ በየነና የአካዳሚክ ፕሬዝዳንቱ ዶክተር ኤቫ ሚጄና የፌደራል ፖሊስ ግቢ ውስጥ እንዲገባና እርምጃ እንዲወስድ በጠሩት መሰረት ግጭቱ ተከስቶ በተኩስ ከተማዋ ስትናወጥ ከመቆየቷን በላይ ቁጥራቸው የበዙ ተማሪዎች ለከፍተኛ ጉዳት መዳረጋቸው የደረሰን ዘገባ አጋልጧል። ድንገት የፌደራል ፖሊስ ወደ ግቢ ገብቶ ድብደባ በመጀመሩ የተበሳጩት ተማሪዎች አራት ፖሊሶችን በቦክስ በመደብደባቸውና በተከፈተው ተኩስም ብዙ ተማሪዎች የቆሰሉ ሲሆን ይሁንና ተኩስ የሰሙ የከተማዋ ነዋሪዎች ወደ ዩኒቨርሲቲው ግቢ በመግባት ለተማሪዎቹ እገዛ ሲያደርጉ እንደነበረም ከስፍራው የደረሰን ዘገባ አስረድቷል። ግጭቱ እየበረደና ተኩሱም እየቀነሰ በሄደበት ወቅት ድንገት የኦሮሚያ ታርጋ የሆነ ኦሮ 0065 የሆነች ታርጋ የለጠፈች ቶዮታ መኪና ይዞ ወደ ግቢው የገባው ማንነቱ ለጊዜው ያልታወቀ የደህንነት ባለስልጣን ከመኪና ወርዶ ለጂንሳ ረጋሳ የተባለውን የ3ኛ ዓመት ተማሪ በሽጉጥ መትቶ ተመልሶ ያመለጠ ሲሆን በእለቱ ተጎጂው ተማሪ የህክምና እርዳታ ቢያገኝም አዲስ አበባ ሲመጣ ህይወቱ ሊያልፍ እንደቻለ ከደረሰን ጥቆማ ለማወቅ ተችሏል። በአግባቡ ያልተበጠረና አሸዋ የሞላበት እንጀራ ጎርፍ የመሰለ ሽሮ መብላት እስከ መቼ ነው የምንቀጠለው ብለው ላነሱት የመብት ጥያቄ ምላሻቸው ድብደባና በጥይት መግደል መሆኑን የተረዱት የነቀምት ዩኒቨርሲቲ ዩኒቨርሲቲ ተማሪዎች በግቢ ውስጥ እና ከግቢ ውጪ ተቃውሞ ለማሰማት እንደተገደዱም ጨምሮ የደረሰን ዘገባ አብራርቷል። የኦሮሞን ወጣት ኦነግ ነው፣ ያማራውን ነፍጠኛ ነው፣ የሶማሌውን ኦብነግ ነው እያሉ አንዱን ከሌላው ያጋጩ የስልጣን እድሜያቸውን ለማራዘም እየሰሩ ያሉት የወያኔ ባለስልጣናት በተማሪዎቹ መካከል አንድነት እንዳይፈጠር ብዙ መሰናክሎችን ቢያስቀምጡም የነቀምት ዩኒቨርሲቲ ተማሪዎች መሰናክሉን በመበጣጠስ በህብረትና በአንድነት እጅ ለእጅ ተያይዘው የፌደራል ፖሊሶችን ሲፋለሙ እንደነበሩ ከስፍራው የደረሰን ዘገባ አብራርቷል። በእብሪትና በማን አለበኝነት ወደ ዩኒቨርሲቲ ግቢ ውስጥ ገብቶ በተማሪዎች ላይ የሩምታ ተኩስ የከፈተው የፌደራል ፖሊስ ኃይል ለሰዓታት ተኩሱን በመቀጠል ህዝቡን ጭምር ሲያሸብር የዋለ ከመሆኑም በላይ ተማሪዎቹን ለመታደግ የመጡትን የከተማዋ ነዋሪዎች በሰደፍ ሲቀጠቅጧቸው እንደነበርም ተስተውሏል። ከዚህ ቀደም ባለፈው ወር የጎንደር ዩኒቨርሲቲ ውስጥ በተመሳሳይ ተማሪዎች ባልታወቀ በሽታ ተጠቅተው ብዙዎቹ ለፍከፋ ህመም በተዳረጉበት ወቅት የምግብ መመረዝ በመሆኑ ሊጣራ ይገባል በሚል ተቃውሞ በማሰማታቸው በፌደራል ፖሊስ ተከበው ከመደብደባቸውም በላይ የተቃውሞ ቀስቃሽና አነሳሽ ናቸው የተባሉ ከ40 በላይ ተማሪዎች ከትምህርታቸው እንዲባረሩ መደረጋቸውም አይዘነጋም። በመጨረሻ ዜጎች ስራ አጥተው በየጎዳናው ላይ ለልመና ተዳርገው ባሉበት በዚህ ጊዜ የህንድ እርሻ ኩባንያ በጋምቤላ ለእርሻ ልማት በሚለወሰደው ለመሬት የቀን ሰራተኞች ሳይቀር ከሀገሩ እያስመጣ መሆኑን ከጋምቤላ የደረሰን ዘገባ ገለጸ። ዜጎቹን ለዘመናት ከኖሩበት ቀይ እያፈናቀለ እድሜ ጠገብ የሆኑትን የደን ተክሎች እየጨፈጨፈ ሀገሪቱን ምድረበዳ እያደረገ የሚገኘው ይኸው የህንድ ኩባንያ አልፎ ተርፎ ዜጎቹን አፈናቅሎ ወደ ስራ ሳይመልሳቸው ከስፍራው እያባረራቸው እንደሚገኝም ታውቋል። በውጭ ሀገር ለአመታት ሰርተውና ለፍተው ያፈሩት ሀብት ይዘው በሀገራቸው ሊሰሩ የመጡትን ኢትዮጵያኖች እያባረረ ያለው የወያኔ ቡድን ለአንድ የህንድ ኩባንያ ለእርሻ ልማት በሚል እጅግ ሰፊ ለመሬት ከመሰጠቱን ባሻገር ለዘመናት የኖሩ የዛፍ ተክሎች እየመነጠረ ሀገሪቱን ምድረበዳ ከማድረጉም በላይ የተለያዩ የዱር እንስሶች ከሀገሪቱ እንዲሰደዱ ማድረጉንም ለማወቅ ተችሏል። ባለኝ ገንዘብና እውቀት ዓለም አለሁ ብሎ የመጣው ይኸው የህንዱ ኩባንያ ገንዘብ በመቸገሩ ሰሞኑን የኢትዮጵያ ህዝብ ሀብት ከሆነው የልማት ባንክ ከመቶ ሚሊየን ብር በላይ ብድር ያለ አንዳች ማስያዣ የተሰጠው መሆኑንም ለማወቅ ተችሏል። ያለ ሊስ በነጻ በተሰጠው ሰፊና ለሚርሻ መሬት ላይ እስካሁን ድረስ አንዳችም ስራ ያልተጀመረ ከመሆኑም በላይ የአካባቢውን የአየር ጸባይ የሚያውቁትንና ሀገራቸው ወገናቸውን ጠቅመው ራሳቸው ሊጠቅሙ የሚችሉትን ኢትዮጵያዊ ባለሀብቶች እያባረረ ባዶ እጁን ለመጣው የባዕዳን ድርጅት ይሄን ያህል ከፍተኛ ብድር መስጠቱ እጅግ የሚያሳዝንና ሀገርን አሳልፎ የሰጠ ተግባር ነው ሲሉ የባንክ ባለሙያዎች በስጭት ሲናገሩ ተሰምተዋል። ዛሬ በሀገር ውስጥ የሚገኙ ኢትዮጵያዊ ባለሀብቶች የጀመሩትን ፕሮጀክት ለማስፈጸም ጥቂት ገንዘብ ከባንክ ለመበደር ጥያቄ ቢያቀርቡም የተለያዩ መሰናክሎች የተፈጠረባቸው ሳይሰጣቸው በንጥልጥል ላይ እያሉ ለባዕድ ድርጅት ግን ያለ አንዳች ማስያዣ 100 ሚሊዮን ብር መሰጠቱ የሚያሳዝንና የሚያሳፍር ነው ሲሉም እነዚህ የባንክ ባለሙያዎች በቁጭት እየተናገሩ ይገኛሉ። ሰሞኑን ደግሞ በተለያዩ ሙያ የተመረቁ ናቸው የተባሉ የህንድ ዜጎች ወደ ሀገር ውስጥ በብዛት እየገቡ ሲሆን ሰዎቹ ምን ትምህርት የሌላቸው ይልቁንም ከኛ ሀገር ገበሬዎች በእውቀት በችሎታ ያልተሻሉ ሆኖ በመገኘታቸው የኩባንያ ውስጥ አዋቂ ምንጮች አጋልጠዋል። ወያኔ ለጊዜያዊ እርካሽ የፖለቲካ ጥቅም ሲል ብቻ የሀገሪቱ ዜጎች እያፈናቀለ ለጎዳና ህይወት እያደረገ በአንጻሩ ደግሞ ለባዕዳን ዜጎች የተመቻቸ ህይወት እንዲመሩ ማድረጉ የህዝብ ጠላትን ያረጋገጠ ነው ሲሉ የሀገሪቱ ዜጎች በምሬት እየተናገሩ ይገኛሉ። እኛም የዕለቱን ዜናችንን በዚሁ እናበቃለን። በሚቀጥለው ሳምንት በተመሳሳይ ፕሮግራም እንገናኝ እንላለን። አድማጮቻችን፣ የዛሬውን ፕሮግራማችን ከግማሽ ሰዓት ቀደም ብለን እንጨርሳለን። አብራችሁን ስታዳምጡ ስለቆያችሁ ከልብ እናመሰግናለን። በሚቀጥለው ሳምንት በተመሳሳይና ጠራና ዝግጅቱ የተሟላ ሆኖ ፕሮግራማችንን ለማቅረብ እንጠራለን እንላለን የእናንተንም መገዛ እንጠይቃለን የተለያየ የተጻፉ ጽሁፎች ወይም ደግሞ ሊተላለፉ ይገባቸዋል የምትሏቸው ነገሮች ካሉ በትልኩልን ደስ ይላል ጥያቄዎች አስተያየቶች ካሉ በ0649175 ላይ በሚቀጥለው ሳምንት እንገኛለን መልካም ይሁድ ቆይታ ይሁንላችሁ እንላለን አቤ ወይ 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 እንደና ካሻደራ
Shit, shit, I know that I ain't I ain't sure I'm what Ascolta e sostieni Radio Onda Rossa 87.9 in FM.
Un segnale che disturba.
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 Disturba. Disturba.
Radio Onda Rossa.
Sabato 28 gennaio.
Radio Onda Rossa e CSOA Forte Prenestino presentano
Scream in concerto.
A 30 anni dalla loro formazione tornano gli Scream, una delle band di riferimento della scena punk hardcore americana.
Corpatata nel cuore.
Sabato 28 gennaio, CSOA Forte Prenestino, 5 euro a sottoscrizione per Radio Onda Rossa.
Da 34 anni senza padroni e senza pubblicità.
Da sé con i fratelli e le sorelle di sempre.
situazione. Per ogni pugno chiuso alzato al cielo in manifestazione. Ogni volta che vedo il sole nei vostri occhi, quel bagliore di luce che proiettano gli attacchi. Siamo stelle in volta, eredità raccolta da chi è morto lottando, gridando in vano una svolta. Abbiamo amore da dare che nasce dal basso. L'odio per chi sta in alto cresce di pari passo. E tu che ascolti resti perplesso. La prima lotta si fa a casa, la seconda è con te stesso. E adesso scendi strada e segna il tuo cammino. Cadi, suda e ridi in faccia al destino. La nostra felicità in questa società, come militanta, non si paga, si strappa. Sentirsi costantemente sotto tiro, a volte sembra finta pure l'aria che respiro. Mi capita che in piazza ci scappa il morto, capita che ti uccide per lo stato assolto. E chi picchia, costrange, accoltella ancora per strada cammina. Ed in galera ci finisce chi per rabbia spacca la vetrina. Ma resistiamo, sai, bisogna farlo, per vendicare Dax, Renato, Auro, Carlo e i nostri morti, pure quelli sul lavoro, affinché ciò che sentiamo non sia solo uno nostalgico cuore.
Sabato 28 gennaio
Radio Onda Rossa e CSOA Forte Prenestino presentano
Scream in concerto.
A 30 anni dalla loro formazione tornano gli Scream, una delle band di riferimento della scena punk hardcore americana.
Corpatata nel cuore.
Sabato 28 gennaio CSOA Forte Prenestino, 5 euro a sottoscrizione per Radio Onda Rossa.
Da 34 anni senza padroni e senza pubblicità.
Andrea si è perso,
si è perso
e non sa tornare. Andrea si è perso,
si è perso,
si è perso e non sa tornare. Andrea aveva un amore, riccioli neri. Andrea aveva,
aveva un dolore, un dolore,
riccioli neri. C'era scritto sul foglio che era morto sulla bandiera. C'era scritto e la firma era d'oro, era firma di re. Ucciso sui monti,
ucciso sui monti di Trento,
di Trento, dalla mitraglia. Ucciso sui monti di Trento, dalla mitraglia. Occhi di bosco, contadino del regno, profilo francese. Occhi di bosco, soldato del regno, profilo francese. E Andrea l'ha perso,
ha perso l'amore,
la perla più rara. E Andrea in bocca
ha in bocca un dolore,
la perla più scura.
Mm-hmm. Andrea coglieva, raccoglieva violette ai bordi del pozzo. Andrea gettava riccioli neri nel cerchio del pozzo. Il secchio gli disse, signore, il pozzo è profondo, più fondo del fondo degli occhi, della notte del pianto. Lui disse mi basta che sia più profondo di me. Lui disse mi basta che sia più profondo di me.
FM. Estás escuchando Radio Onda Rosa.
Questa canzone racconta la storia di uno che era giù, era molto giù, e credo che più giù di così non si possa essere. Infatti, il fango ebbe un padre negro e una madre pelli rossa. L'uno e l'altro lo lasciarono davanti ad un portone. Era l'università di Heidelberg, o forse di Jena, non so. E un leggio ebbe per culla, ed un libro per la cena. Quando fu più grandicello, fece un salto a Leningrado e si mise a lavorare in una fabbrica di sogni. Lui voleva fare un uovo tutto rosso e levigato. In programma erano cubi,
con lo stemma dello Stato. Sopra il muro di Berlino se ne stette appollaiato, aspettando che passasse un editore di memorie. Passò invece una ragazza con un mitra fra le braccia, lui ne sparse del profumo sui capelli, sulla faccia. Quando arrivò in America lo beccarono all'istante, lo accusarono d'aver ucciso ben 7 presidenti. Fango conservò la calma, disse: io non c'entro niente, ho ammazzato i re di Roma, sì, i re di Roma solamente. Così lo torturarono con i ferri, con i vetri, con i fili, con il gas, con gli strumenti più segreti. Ma lui continuò a sorridere e sparì tutto d'un tratto, perché Fango non smentisce la sua anima di spettro.
Io vi ho visto attraversare assieme le strade più a rischio. La la la, là dove è la fine del fiume, là dove per spiegare non servono parole, là ci vuole La la la, là dove è la fine del fiume, là dove serve un mare per spegnere il dolore, non c'è amore. Qui la situazione ovvia, ogni soluzione certamente a questo punto può sembrare dubbia. È l'uomo che distrugge per distruggersi, l'istinto
volto della belva che adesso spinta ai limiti. La nero odio, oscura umanità e giustizia. Io prego che la mia pietà lasci il posto alla rabbia. Lacrime di amici che ora cadono, ossido di morte segna il freddo acciaio. E guarda, sai, sì, ne è quello che siamo, il meglio e il peggio dell'essere umano. Per spiegare non servono parole, là ci vuole